ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የማክሰኞ የግንቦት 7 2010 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ 42 ሚሊየን ተከታዮች ባሉትና አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት የቤተሰብ ሕይወት የወደፊቱ ጊዜ ተስፋ ነው። በተለይም በከባድ ችግር ውስጥ ለሚገኙ ቤተሰቦች እግዚአብሔር እንዲረዳቸው ልንጸልይላቸው ይገባል ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ስግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በግንቦት 6 2010 ዓ ም ከሮም አገረ ስብከት ካህናትና ገዳማውያን ገዳማውያት እንዲሁም ከምዕመናን ተወካዮች ጋር በሮም ከተማ በሚገኘው በቅዱስ ዮሐንስ ዘላተራን ባዚሊካ ውስጥ ተገናኝተው በተለያዩ ወቅታዊ በሆኑ ጉዳዮች ላይ መወያየታቸው የተገለጸ ሲሆን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በወቅቱ ያደረጉት ንግግር ትኩረቱን አድርጎ የነበረው መንፈሳዊ ዝለት ወይም ደግሞ መንፈሳዊ በሽታዎች በሚል ጭብጥ ዙሪያ ላይ ያተኮረ እንደነበረ ለመረዳት የተቻለ ሲሆን ይህ ጭብጥ በአሁኑ ወቅት በተለያዩ ቁምስናዎች ውስጥ ቅዱስ ወንጌልን በማብሰር ሂደት ውስጥ የሚታየውን ድክመትና ተነሳሽነት ከግምት ያስገባ መሆኑን የተገለጸ ሲሆን ይህንን ድክመት ለመቅረፍ ይቻል ዘንድ የማነቃቂያ ተግባሮች እንዲሰሩ የሚያሳስብ ንግግር እንደሆነ የቫቲካን ሬዲዮ ጋዜጠኛ የሆነችው ቤኔዴታ ካፔሊ ካጠናከረችው ዘገባ ለመረዳት ተችሏል። ይህንን በተመለከተ አንድ ሰፊ ዝግጅት አሰናድተናል። ሙሉ ይዘቱን በዛሬው ዕለት እናስደምጣችኋለን። በዚህ ወቅታዊ በሆነ ዘገባ ምክንያት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት በአባ መብራቱ ኃይለ ጊዮርጊስ የተዘጋጀውን ዘወትር ማክሰኞ በዚህ ሰዓት የምናቀርብላችሁን ሳምንታዊ ዝግጅት በዛሬው ዕለት የማናቀርብ መሆናችንን ከይቅርታ ጭምር ለመግለጽ እንወዳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትና ዕለት ማለትም በግንቦት 6 2010 ዓ ም ከሮም ሀገረ ስብከት ካህናት ገዳማውያን ገዳማውያት ከሮም ሀገረ ስብከት ምዕመናን ተወካዮች ጋር በሮም በሚገኘው በቅዱስ ዮሐንስ ዘላተራን ባዚሊካ ውስጥ ተገናኝተው በተለያዩ ወቅታዊ በሆኑ ጉዳዮች ላይ መወያየታቸው የተገለጸ ሲሆን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በወቅቱ ያደረጉት ንግግር ትኩረቱን አድርጎ የነበረው መንፈሳዊ ዝለት ወይም ደግሞ መንፈሳዊ በሽታዎች በሚል ጭብጥ ዙሪያ ላይ ያተኮረ እንደነበረ ለመረዳት የተቻለ ሲሆን ይህ ጭብጥ በአሁኑ ወቅት በተለያዩ ቁምስናዎች ውስጥ ቅዱስ ወንጌልን በማብሰር ሂደት ውስጥ የሚታየውን ድክመትና ተነሳሽነት ማጣት ከግምት ያስገባ መሆኑ የተገለጸ ሲሆን ይህንን ድክመት ለመቅረፍ ይቻል ዘንድ የማነቃቂያ ተግባሮች እንዲሰሩ የሚያሳስብ ንግግር እንደሆነ የቫቲካን ሬዲዮ ጋዜጠኛ የሆነችው ቤኔዴታ ካፔሊ ካጠናከረችው ዘገባ ለመረዳት ተችሏል። አንድ የሕክምና ባለሙያ የታካሚውን የጤና ሁኔታ በማጥናት ለታካሚው ፈውስ የሚያስገኙ መፍትሄዎችን እንደሚፈልግ ሁሉ ርዕሰ ሊቃነ ጳጳሳት ፍራንቼስኮ እርሳቸው በበላይነት የሚመሩት የሮም አገረ ስብከት ችግርና ተግዳሮት በጥልቀት እንዲጠና ካደረጉ በኋላ ለነዚህ ተገኙ ለተባሉ ድክመቶችና ተግዳሮቶች መፍትሄ ለመስጠት በማሰብ ያደረጉት ንግግር እንደሆነ የገለጹት የቫቲካን ሬዲዮ ጋዜጠኛ በነዴክታ ካፔሊ ቅዱስነታቸው በትላንትናው ዕለት በሮም ከተማ በሚገኘው በቅዱስ ዮሐንስ ዘላተራን ባዚሊካ ከሮማ ሀገረ ስብከት ካህናት ጋር በነበራቸው ቆይታ በአሁኑ ወቅት ቅዱስ ወንጌልን በመስበክ ሂደት ውስጥ በሮም ከተማ የሚገኙ ቁምስናዎች ያጋጠማቸው የሚገኙትን ተግዳሮቶችና ድክመቶች ከግምት ባስገባ መልኩ በዚያው በስፍራው ከተገኙ ካህናት ገዳማውያን ገዳማውያት እንዲሁም የምእመናን ተወካዮች ጋር በውይይት መንፈስ የተደረገ ቆይታ እንደነበረም ለመረዳት ተችሏል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ የካቶሊክ ቤተክርስቲያን 266ኛው ርዕሰ ሊቃነ ጳጳሳት ሆነው ከዛሬ 5 ዓመት በፊት ከተመረጡ በኋላ በነዚህ የ5 ዓመት የርዕሰ ሊቃነ ጵጵስና ዘመናቸው ሁለት ታዋሪያዊ ቃለ ምዕዳንን ለንባብ ማብቃታቸው የሚታወቅ ሲሆን እነዚህም ኢቫንጀሊ ጋውዲየም በአማርኛው በግርድፉ ሲተረጎም በወንጌል የሚገኝ ደስታ የሚለው በቀዳሚነት የሚጠቀስ ሲሆን በዚህም ቃለ ምዕዳን ቤተ ክርስቲያን በጉዞ ላይ መሆን እንዳለባትና ቤተ ክርስቲያን ሐዋርያዊ ተልእኳን ለማከናወንና ሰዎችን ወደ እግዚአብሔር ለመመለስ በመንፈስ ቅዱስ መሪነትና በመንፈስ ቅዱስ አማካይነት ወደ ሕዝቡ መሄድ እንዳለባት የሚያሳስብ ቃለ ምዕዳን በቀዳሚነት የሚጠቀስ ሲሆን በሁለተኛ ደረጃ ደግሞ አሞሪስ ላይቲሲያ በአማርኛው በግርድፉ ሲተረጎም የፍቅር ሐሴት በሚል ርዕስ ያሳተሙት ቃለ ምዕዳን በቤተሰብ ውስጥ ሊኖር ስለሚገባው ፍቅር፣ በቤተሰብ ውስጥ ስለሚታዩ ተግዳሮቶች፣ የቤተ ክርስቲያን መሪዎች ለቤተሰብ ማድረግ ስለሚጠበቅባቸው ሐዋርያዊ እንክብካቤ የሚያወሳ ድኅረ ሲኖዶስ ሐዋርያዊ ቃለ ምዕዳን ለንባብ ማብቃታቸው ይታወሳል። ቅዱስነታቸው በእነዚህ ሁለት ሐዋርያዊ ቃለ ምዕዳኖችና በሌሎችም ሐዋርያዊ መልእክቶቻቸው ውስጥ ትኩረት በመስጠት በአጽንኦት የሚናገሩት ቤተ ክርስቲያን ተቆልፋ ካለችበት በመውጣት በመንፈስ ቅዱስ መሪነት ወደ ሕዝቡ በመጓዝ ሕዝቡን ወደ እግዚአብሔር መምራት ይኖርባታል የሚል አጠቃላይ የሆነ ጭብጥ የያዘ መሆኑን ቀደም ባሉ ጊዜያት በተደጋጋሚ በተለያዩ ዝግጅቶቻችን መዘገባችን ይታወሳል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በግንቦት 6 2010 ዓ.ም ከሮም ሀገረ ስብከት ካህናት፣ ገዳማውያን፣ ገዳማውያት እንዲሁም የምእመናን ተወካዮች ጋር በሮም ከተማ በሚገኘው በቅዱስ ዮሐንስ ዘላተራን ባዚሊካ በተገናኙበት ወቅት ቅዱስነታቸው ያደረጉትን ንግግር ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Il lavoro sulle malattie spirituali ha avuto due frutti. Primo, una crescita nella verità della nostra condizione di bisognosi, di infermi, emersa in tutte le parrocchie e le realtà che sono state chiamate a confrontarsi sulle malattie spirituali indicate da Monsignor Donatis.
Menfesawi beshitawochin weim degmo menfesawi zletin asmelkito yetesraw sira hulet frewoch asgenyitwal. Bemejemerya dereja ችግሮች በጣም ያደጉ መሄዳቸውን የሚያሳዩ ዑነታዎች የሚታዩ ሲሆን ይህም በየቁምስናዎች ውስጥ የሚታዩ መንፈሳዊ ዝለቶች ወይም መንፈሳዊ በሽታዎች ውስጥ ሰምጠው የሚገኙ ሁሉና እነዚህን መንፈሳዊ በሽታዎች ወይም መንፈሳዊ ዝለቶችን ዑነተኛ በሆነ መልኩ ለመቋቋም የሚያስችሉትን ብዙ የኔታ ደ ዶናቲስ አማካይነት የተቀመጡትን መፍቴዎች እናገኛለን። በሁለተኛ ደረጃ በእነዚህ ዑነተኛ በሆኑትና በተጠቀሱት ዑነታዎች ተመክሮ የተነሳ ይህ ጉዳይ ተስፋ የመቁረጥ ወይም የብስጭት ሁኔታ ውስጥ የሚከተን ሳይሆን ነገር ግን ጌታ ሁሉ ጊዜም ቢሆን ምህረቱን እያደረገልን እንደሚገኝ በመገንዘብ ወይም ደግሞ በመረዳት በዚህ ጉዞአችን ጌታ አእምሮአችንን በማብራት እኛን በመደገፍ በጉዞአችን በመካከላችን ታይቶ የማይታወቅ ህብረትን በመፍጠር እንድንጓዝ በማድረግ ይህንንም ያደረገው እኛ በጉዞአችን ሂደት ሁሉ እርሱን አስቀድመን እኛ ከኋላው እንድንከተለው ስለፈለገ ነው። እነዚህን የመሳሰሉ መሰረታዊ ሐሳቦችን በጥንት ጊዜ በነበሩ የቃል ኪዳን ህዝቦች የርሱ ህዝብ እንዲሆኑ ለመጀመሪያ ጊዜ የተመረጡት በርሱ ቃል ብቻ እንደሆነ በድጋሜ እንድናስብም ያደርገናል። እኛም በነሆን በኦሪት ዘጸአት ውስጥ በተገለጹት ንድፈ ሐሳብ ውስጥ ራሳችንን በማስገባት ይህም ጌታ የመረጣቸው ሰዎች እንዴት እንደመረጠና እንዳስተማራቸው በተጨማሪም በመካከላቸው እንዴት ህብረት እንዲፈጠር እንዳደረገ የርሱን በዓለም ውስጥ እንደሚገኝ የሚያረጋግጡ መሳሪያዎች እንዲሆኑ እንድናስብ አእምሮአችንን እንዲያበራልን መፍቀድ ይኖርብናል። ይህ የእስራኤል ህዝብ ህይወት ልምድ እንደ ቋንቋ አድርገን በመውሰድ ይህም ማለት ይህንን በመረዳትና በማስፋፋት ያስችለን ዘንድ ይህንን ተመክሮ ዛሬም ለእኛ የሚያስተጋባ ሥራ ይጠይቃል። የእግዚአብሔር ሥራ የጌታ ተግባር የሚሆነው በሕይወታችን ውስጥ ሰዎችን ማግኘትና አንድ ማድረግ ስንችል ነው። ዛሬም ከእኛ ጋር እግዚአብሔር አሁንም ቢሆን በቀድሞ ጊዜ ሕዝቦቹን ነፃ እንዳወጣቸውና ወደ አዲስ ምድር እንደመራቸው ሁሉ በተመሳሳይ መልኩም ዛሬ ከእኛ ጋር ይንቀሳቀሳል። የኦሪት ዘጸአት ታሪክ ስለ ባርነት፣ ስለ መውጣት፣ ስለ መጓዝ፣ ስለ ቃል ኪዳን፣ ስለ ፈተና፣ ስለ ማጉረምረምና ስለ መግባት ይገልጻል። የፈውስ ጉዞ ነበር አይደል? አሁን የፈውስ ጉዞ እንደነበረ ሁላችንም ልንገምት እንችል ይሆናል። ሮም የክርስትናን መንገድ በአዲስ ምዕራፍ ከጀመረች 2000 ዓመታት ቢያልፉም በእነዚህ ዓመታት ውስጥ ሮም ያደረገችውን ጉዞ እንዴት እንደተጓዘች፣ ለባርነት የዳረጓት ነገሮች ምን እንደሆኑ፣ ያጋጠሟት መንፈሳዊ በሽታዎች ምን እንደሆኑ፣ ነጻነቷን የገፈፉና ለባርነት የዳረጓት ነገሮች ምን እንደሆኑ፣ ፈርዖን የእስራኤል ሕዝብ ልጆች እንዳይኖራቸው እንዳደረገ ሁሉ እኛም ፍሬያማ እንዳንሆን መሃን ያደረጉን ነገሮች ምን እንደሆኑ በማሰብ ራሳችንን መጠየቅ አስፈላጊ ነው። ይህ ልጅ የሌለው የሚለው ሐረግ የክርስቲያን ማኅበረሰብ ለማፍራት ያለውን ብቃት እንድናሰላስል ያደርገናል አይደል? ይህ ለእናንተ ልተወው የምፈልገው ጥያቄ ነው። የዛሬ ዘመን ፈርዖኖች እነማን እንደሆኑ ለይተን ማወቅ ይኖርብናል። ይህ መለኮታዊ የሚመስል ኃይል፣ ይህ ፍጹም የሚመስል ኃይል፣ ይህ ሕዝቡ እግዚአብሔርን እንዳይመለከት የሚያደርግ ኃይል፣ ሕዝቡ የሌሎች ነገሮች ባሪያ እንዲሆን፣ ለሌሎች ኃይሎችና ለሌሎች ጉዳዮች ባሪያ እንዲሆን ያደርገዋል። ለእነዚህ ጉዳይ ምናልባትም አንድ ዓመት ያህል ጊዜ መስጠት የሚያስፈልግ ይመስለኛል። ድክመቶቻችንን በትሕትና አምነን በመቀበልና ድክመቶቻችንን ሌሎች እንዲያውቁት በማድረግ ይህ ተመክሮ እንዲሰማንና ከዚህ ተመክሮ ልምድ መቅሰም ይኖርብናል። ይህንን በምናደርግበት ወቅት ለእኛ ሆነ በሮም ለሚኖሩ ሰዎች ሁሉ የምሕረትና የምስጢራትን ስጦታ እናገኛለን ማለት ነው። ይህ ስጦታ በግለሰብና በሕዝብ ደረጃ የሚሰጠን መልካም በሆነው በአባታችን በጎ ፍቃድ የሚሰጠን ስጦታ ነው። ይህንን ተነሳሽነት የወሰደው እርሱ ነው። በክርስቶስ አማካይነት እኛን ስለ ወደደንና እኛን ስለሚወደን ሕይወታችንን በልቡ ውስጥ አስገብቶ የያዘው እኛ ለባርነት የተዳረግንና የተረሳን ችላ የተባልን ፍጥሯን እንዳንሆን በማሰብ በክርስቶስ አማካይነት ለእኛ ምስክርነቱን ሰጥቶናል። ቅዱስ ሐዋርያ ጳውሎስ ወደ ሮም ሰዎች በጻፈው መልእክቱ በምዕራፍ 8 ቁጥር 28 ላይ እንደተጠቀሰው እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚያደርጋቸው እናውቃለን እንደሚለው እግዚአብሔር ይህንን ሁሉ ነገር የሚያደርግልን እኛ መንፈሳዊ ለውጥ እንድናመጣና እኛ መልካም እንድንሆን በማሰብ ነው። በነዚህ መንፈሳዊ በሆኑ በሽታዎች ላይ የተደረጉት ጥናቶች እንደሚያሳዩት በአጠቃላይ አንድ ጤናማ ሊባል የሚችል የቁምስና ድካም ወይም ዝለት የሚመነጨው መሄጃ መንገድ ሲጠፋንና ወይም ደግሞ ብቻችንን በባዶነት ስንጓዝ እንደሆነ ጥናቱ ያሳያል። እነዚህ ሁለት ባህሪያት በጣም መጥፎ የሆኑ ነገሮችና መጥፎ የሆኑ ልምዶች ናቸው። በባዶነት መንፈስ የሚደረግ እንቅስቃሴን በተመለከተ በተወሳሰበና መላቅጡ በጠፋው መንገድ ላይ እንደ መጓዝ የሚቆጠር ሲሆን መጓዝ እንጀምራለን ነገር ግን የተሳሳቱ መንገዶችን አጣምሮ የያዘ በመሆኑ የተነሳ እንደክማለን ወይም በመንገድ እንጠፋለን። ምናልባትም ጌታ እነዚህንና አሁን ራሱን በሚገልጥበት ጊዜ ራሳችንን በራሳችን ቆልፈንና በቁምስናዎቻችን ውስጥ እኛ በለመድነው ያሰራር ዘይቤ ብቻ ተወስነን ሊሆን ይችል ይሆናል። ይህ ደግሞ በዚህ ዘመን እጅግ በጣም ውስብስብና ከእግዚአብሔር ርቆ የሚገኝ እጅግ በጣም ውስብስብ የሆነ ነገር ነው። ምክንያቱም እኛ በየክልላችን ውስጥና በዕለት ተዕለት እንቅስቃሴዎች ብቻ ተጠምደን እኛ በአደራ የተሰጠንን ሰዎች ሕይወት ቸል ብለናል ማለት ነው። በዚህን ጊዜ ከነዚህ ፈተናዎችና ተግዳሮቶች ፊት መቆማችን ስህተት የሆነ ነገር አይደለም። ምናልባትም እኛ ራሳችንን ባርነት ውስጥ እንደሆንን ማለትም የጌታ ባልሆኑ ነገሮች ላይ ጥገኛ ሆኖ መቆየታችንን ምናልባትም ይህ ብቻ በቂ እንደሆነ ወይም እርሱ እንድናደርግ የሚፈልገውን ነገር የተወሰነ ነገር ብቻ ነው ብለን በማሰባችን የተነሳ በሥጋ ማብሰያ ድስት አጠገብ በመቆየትና የፈርዖን ግምጃ ቤቶችን ለመመገብ የሚያገለግሉ ጠቦቶችን በመሥራት ተመሳሳይ የባርነት ወጥመድ ውስጥ ገብተን ሊሆን ይችላል። በራሳችንና በድስቶቻችን በምንመገባቸው ነገሮች ማለታቸው ነው አልተደሰትንም ይሆናል። አሁን ያለው የአስተዳደር ሁኔታና ህልውና ስጋት ውስጥ ጥሎን ሊሆን ይችል ይሆናል። ነገር ግን ካህናቱ በሥራ የተጠመዱ ናቸው፣ ከዚህ ሊለዩ ይገባል። ይህንንም ማድረግ አለባቸው ሲባል ስንት ጊዜ ሰምተናል ይሆን? ሕዝቡ መልካም እረኛ ማን እንደሆነ በሚገባ ስለሚረዳ ከነዚህ አይነት አዙሪቶች ውስጥ መውጣት ይኖርብናል። እነዚህ ሁኔታዎች እኛን ሊያደክሙን ይችላሉ። ነገር ግን ይህ ድካም ለእኛ መልካም ነገር ነው። ይህ ድክመታችን በራሱ የእግዚአብሔር ጸጋ ነው። ምክንያቱም መድከማችንን መረዳታችን በራሱ ከዚህ ድካም እንድንወጣ ያነሳሳናል። ከነዚህ ነገሮች ውስጥ ለመውጣት ደግሞ የእግዚአብሔር ጥሪና የባልንጀሮቻችን እገዛና ድጋፍ ያስፈልገናል። ለእግዚአብሔር ያለንን ጥማታችንን ከሮም ሕዝቦች ውስጥ ለሚወጣው ጩኸት ምንም ፍርሃት ሳይኖረን ማዳመጥ አለብን። ይህ መለኮታዊ መዳን እንደሚያስፈልገው የሚናገረው በምን መልኩ ነው? እግዚአብሔር ያንን ጩኸት እንዴት ይመለከተዋል? ከነዛ ሁኔታዎች መካከል እናንተ ካረጋገጣችሁት እውነታ ሳይቀር ያንን ጩኸት የሚገልጹ ሁኔታዎች የተኞቹ ናቸው? እግዚአብሔር ራሱ ከማግሮምረም መንፈስ ከሚመጣው መራራ ልምድ ሕይወታችንን ጥቅም የሌለውና በሥራ የሚያፈናፍኑ ነገሮችና በዛ ውስጥ እያንዳንዳችን የሚያመልጥ ጊዜ በመሆኑ የተነሳ እምነትን በተጨናነቀ መንገድ የሚያከናውኑ ተግባራትን ብቻ ያካተተ ነው ከሚል መንፈስ በመነጨ መልኩ ከሚኖረው ኑሮ እንድንወጣና እንድንጸጸት በማድረግ በሕይወታችን ደስተኞችና ደስተኛ የሚያደርጉንን ተግባራት ብቻ በመሥራት እንድንኖር ያደርገናል። በተወሰነ መልኩ በአዲስ ጅማሬና በአዲስ መልኩ በመውጣት የእግዚአብሔር ልጆች መሆናችንን በሚያሳይ መልኩ በመታደስ ወደ ኋላችን ጥለን በመንሄዳቸው ነገሮች ሳናዝን ወደፊት ብቻ በመጓዝ በሮም ከተማ ውስጥ ያለችውን ቤተ ክርስቲያን አዲስ በሆነ ጎዳና ላይ እንድትራመድ ማድረግ እንደሚገባችሁ እየጋበዝኳችሁ እንደሆነ እየገባችሁ ይመስለኛል። ቀደም ሲል እንዳልኩት ሙሴ በበረሃ እንዳደረገ ሁሉ የሰዎችን ጩኸት በመስማት በእግዚአብሔር ቃል ብርሃን በመታገስ እንዴት መተርጎም እንዳለብን በማወቅ ሕዝቡ የሚኖረውን ማህበራዊና ባህላዊ ሁኔታ እንዴት መተርጎም እንዳለብን ሳይቀር ማወቅ አስፈላጊ ነገር ነው። የቅዱስ ወንጌል ሰይቶችን በመጠበቅ እየኖሩ የሚገኙ ሰዎችንና ከጌታ ጋር ወዳጅነት የፈጠሩ ሰዎችን በማበረታታት ከነርሱ ጋር አብሮ መኖርና ማገዝ ማለት ነው። ይህንንም ለማድረግ ማህበረሰባችን ሰዎችን ማፍራት እንዲችሉ ማብቃት ያስፈልጋል። ይህ በፍጹም መዘንጋት የሌለበት በጣም አስፈላጊ የሆነ ጉዳይ ነው። ሕዝብ የሌለው ቤተ ክርስቲያን ቤተ ክርስቲያን አይደለችም። ሕዝባችንን የምናውቅ፣ ለሕዝባችን ዕውቅና የምንሰጥ፣ ሕዝባችንን በጥሩ ሁኔታ የምንወድ፣ በአጭሩ ለሕዝቡ ዕውቅና የምንሰጥ ልንሆን ይገባል። የክርስቲያን ማኅበረሰቡን ለየት ባለ መልኩ እንዲመራው የተሾመው ካህኑ ወይም ቆመሱ ቢሆንም ነገር ግን የሐዋርያዊ ሥራ ተልእኮና ሐዋርያዊ እንክብካቤ ለካህኑ ወይም ለቆመሱ ብቻ የተተወ ተግባር ሳይሆን ምስጢረ ጥምቀትን የተቀበሉ ክርስቲያኖች ሳይቀር በተቀናጀ መልኩ በሐዋርያዊ ሥራዎችና ተልእኮዎች ውስጥ የመሳተፍ መንፈሳዊ ግዴታ አለባቸው። ይህንን በምንተገብርበት ወቅት የመንፈስ ቅዱስ ተግባራትን በመካከላችን ለመለማመድ የሚያስችለን መሳሪያ መሆን እንችላለን። መንገዶች ሲቀየሩ እናያለን። በሙሴ አማካይነት እግዚአብሔር በእስራኤል ሕዝቦች ውስጥ ጣልቃ በመግባት እንዳዳናቸው ሁሉ በተመሳሳይ መልኩ እግዚአብሔር በልጁ በጌታችን በኢየሱስ ክርስቶስ አማካይነት ሕዝቡን መልሶ ያድናቸዋል። ወደ ዕርቅ መንገድ እንዲመለሱም በማድረግ በእያንዳንዱ ክርስቲያን ሞትን በሚያመጣው ከኃጢአትና ከኢፍታዊ መንገድ በመራቅ ትክክለኛ የእግዚአብሔር ሕዝቦች እንድንሆን ያደርገናል። ማንነታችንንና የተሰጠንን ጸጋ መፍራት ሳይሆን የሚኖርብን፣ ነገር ግን ፍሬያማ እንዲሆኑ ማድረግ ነው የሚጠበቅብን። ጉዞአችን ምናልባት ረዥም ሊሆን ይችል ይሆናል። የእስራኤል ሕዝቦች 40 ዓመታትን በበረሃ አሳልፈዋል። በፍጹም ተስፋ ሳንቆርጥ ወደፊት መጓዝ ይገባናል። እግዚአብሔር እያንዳንዳችንን በዮሐንስ ወንጌል በምዕራፍ 15 ቁጥር 16 ላይ እንደተጠቀሰው እንድንሄድና ፍሬ እንድናፈራ ይጋብዘናል። በተጨማሪም በማኅበረሰባችን ውስጥ ያጋጠሟችሁን አንዳንድ ችግሮችና መንፈሳዊ በሽታዎች እንድትመለከቱ እንድታጠኑም እጋብዛችኋለሁ። ምናልባትም አንዳንድ ለምግብነት የማይሆኑ ነገሮች ካሉ ደግሞ እነዛን ነገሮች ሰው እንዲመገባቸው ማቅረብ ተገቢ አይደለም። ይህም ማለት ፍሬያማ ሊያደርጉ የሚችሉ ተግባሮች ላይ ብቻ ማተኮር ይገባል ማለት ነው።
ኮራጆ ያቫንቲ ኢል ቴምፖ ኢ ኖስትሮ አቫንቲ
በርቱ፣ ወደፊት ሂዱ፣ ጊዜ የእኛ ስለሆነ ወደፊት ተጓዙ። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቸስኮ በትላንትናው ዕለት ማለትም በግንቦት 6 2010 ዓ.ም ከሮም ሀገረ ስብከት ለተውጣጡ ካህናት፣ ገዳማውያን፣ ገዳማውያት እንዲሁም የምዕመናን ተወካዮች ጋር በሮም ከተማ በሚገኘው የቅዱስ ዮሐንስ ዘላተራን ባዚሊካ በተገናኙበት ወቅት ቅዱስነታቸው ያደረጉትን ንግግር ሙሉ ይዘት ነበር። አብራችሁ በመሆን ስለተከታተላችሁን ከልብ እናመሰግናለን።